Na nagatti bula amma saganta faana maratu tifo. The Voice of America.
Yih ya America Dims Radio Tabiano. ዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ መስከረም 4 2013 ዓመተ ምህረት ዝግጅታችን ጀመረ።
ዜጎች ይመስላል ወረቀት ያከማቻሉ። በኮንታር ታሽጎ የተቀመጠ ወረቀት ለሀገር ለሰውየው መንገድ ነው። ያ ገንዘብ ባንክ ሆኖ የተለያዩ እንቅስቃሴ ላይ ኢንቨስትመንት እንዲሁን ማድረግ ከቻለ ብቻ ነው በዚህ ይመጣል። ይህ ከማድረግ አንጻር በኮራፕሽኑ የወሰናቸው ለውጦች የራሳቸው የሆነ ፖዚቲቭ እንድታላቸው።
አዲስ ባለ 200 ብር ኖት ወደ ኢትዮጵያ የምንዛሬ ገበያ ገብቷል። በአብይ ርዕስ ዘገባ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጥለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በትግራይ ክልል የተካሄደው ምርጫ የመጨረሻ ውጤት ዛሬ አመሻሹ ላይ ይፋ ተደርጓል። የመቀሌ ዘጋቢያችን ሙልጌታ አጽባሃ ባደረሰን ዜና በውጤቱ መሰረት ከ190 መቀመጫዎች ውስጥ ህወሓት 189ን ማሸነፉን የክልሉ የምርጫ ኮሚሽን አስታውቋል። የምርጫ ኮሚሽኑ ኮሚሽነር መምህር ሙሉ ወርቅ ኪዳነ ማርያም እንደገለጹት ህወሓት ባብላጫ ድምጽ በውድድር 152ቱንም መቀመጫዎች ማሸነፉን ገልጸዋል። በተመጣጣኝ ድምጽ ከሚገኙ 38 ወንበሮች ውስጥ ደግሞ 37ቱን እንዳሸነፈ ኮሚሽነሩ አስታውቀዋል። አንድ መቀመጫ ብሔራዊ ባይቶ አባይ ትግራይ ባይቶና እንዳሸነፈም ጨምረው ገልጸዋል። ተቃዋሚ ፓርቲ በክልሉ ምክር ቤት መቀመጫ ሲያገኝ በትግራይ ታሪክ የመጀመሪያ ጊዜ መሆኑን ኮሚሽነሩ ገልጸዋል። በምርጫው 5 ፓርቲዎችና 4 የግል ተወዳዳሪዎች የቀረቡ ሲሆን ከ2.7 ሚሊዮን በላይ መራጮች መሳተፋቸውን ዜናው ጨምሮ አመልክቷል። በመጪዎቹ ጥቅምትና ህዳር ወራት በኮቪድ-19 ምክንያት የሚሞቱ ሰዎች ቁጥር እንደሚጨምር ድርጅታቸው የሚጠብቅ መሆኑን የዓለም የጤና ድርጅት የአውሮፓ ክፍል ኃላፊ ተናገሩ። ሃንስ ክሉገ ለኤኤፍፒ በሰጡት ቃል እየከበደ ነው የሚሄደው፣ ጥቅምትና ህዳር ብዙ ሰው እንደሚሞት እንሰጋለን ያሉት፣ ክትባት ቢገኝም ዓለም አቀፉ ወረርሽኝ አከተመ ማለት እንደማይሆን ገልጸዋል። እንደዚያ ሲባል ሰማለው፣ ነገር ግን ፈጽሞ አይደለም ብለዋል። የሚገኘው ክትባት ለሁሉም ሰው ቫይረሱን ለመከላከል እንደሚረዳም አናውቅም፣ ለተወሰኑ የህብረተሰብ ክፍሎች እንደሚረዳ፣ ለሌሎች ደግሞ ምንም እንደማይጠቅም ከወዲሁ ፍንጮች እያየን ነው። ያ ማለት የተለያየ አይነት ክትባት ማዘዝ ሊኖርብን ነው ማለት ነው። እንደዚያ ሲሆን ደግሞ ክትባቱን ማጓጓዝ፣ ማከፋፈልና ለተጠቃሚ ማዳረስ ላይ የሚኖረው መከራ ይታያችሁ ብለዋል። ወረርሽኙ የሚያከትመው አሉ የዓለም የጤና ድርጅቱ የአውሮፓ ኃላፊ፣ ወረርሽኙ የሚያከትመው እንደ ማህበረሰብ አብረነው መኖርን የተማርን እለት ነው። በአሁን ወቅት በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ብዛት ከ29 ሚሊዮን በላይ፣ በበሽታው ሳቢያ ለህልፈት የተዳረጉት ደግሞ ከ924,000 አልፈዋል። ትናንትና እሁድ በአንድ ቀን ከምንጊዜውም የበዛ የሆነው 307,930 የኮሮና ቫይረስ ተጋላጮች መመዝገባቸውን የዓለም የጤና ድርጅቱ አያይዞ አስታውቋል። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ከሁሉም የሚበዛውን የቫይረሱን ተጠቂዎች ቁጥር የያዘችው ዩናይትድ ስቴትስ ስትሆን በአሁኑ ጊዜ ቁጥሩ ከ6 ሚሊዮን አልፏል። ህንድ 4.8 ሚሊዮን፣ ብራዚል 4.3 ሚሊዮን ይዘው ዩናይትድ ስቴትስን ይከተላሉ። ይህ በዚህ እንዳለ የኒው ኢንግላንድ የሕክምና መጽሔት ባስነበበው አንድ ጥናት ሁሉም ሰው የአፍና አፍንጫ ጭንብል ቢጠቀም የሚታመሙ ሰዎች ላይ የህመሙን ክብደት ለመቀነስ፣ አብዛኛው ለቫይረሱ የሚጋለጥ ሰውም ህመም እንዳይኖረው በማድረግ ሊረዳ እንደሚችል ጠቁሟል። ይህ ትክክል ሆኖ ከተገኘ የፊት መሸፈኛ ጭምብል ክትባት እስኪወጣ በሚጠበቅበት በአሁኑ ወቅት እንደ ክትባት በማገልገል የሰውነትን የበሽታ መከላከል አቅም ለመገንባትና የቫይረሱን ስርጭት ለመከላከል ጠቀሜታ ሊኖረው እንደሚችል ሪፖርቱ አመልክቷል። በተባበሩት የአረብ ኤሚሬቶች የቫይረሱ ተያዦች ቁጥር ቅዳሜ ዕለት ከምንጊዜውም ከፍ ብሎ መገኘቱንና 1007 ሰዎች መመዝገባቸው ተጠቁሟል። በኮቪድ ክትባት ፍለጋ ጥረት ዙሪያ አስትራዜኔካ ኩባንያ ተቋርጦ የነበረው የክትባት ሙከራ ስራውን እንደቀጠለ አስታውቋል። የአስትራዜኔካና የኦክስፎርድ ዩኒቨርሲቲው ክትባት የሰው ላይ ሙከራ ከመድኃኒት ደህንነት ቁጥጥር ባለስልጣን ፈቃድ ካገኘ በኋላ መቀጠሉን ነው ያስታወቀው። የብሪታንያና የስዊድኑ የመድኃኒት ኩባንያ ባለፈው ማክሰኞ ሙከራውን ያቋረጠው አንደኛው የሙከራው ተሳታፊ መድኃኒቱ ከተሰጠ በኋላ መታመሙን ተከትሎ እንደሆነ ማስታወቁ አይዘነጋም። ይህም በሙከራው ወቅት መነሾ ያልታወቀ ህመም ሲከሰት የተለመደ እርምጃ እንደሆነ አስረድቷል። የአስትራዜኔካው ክትባት ሙከራ በዓለም ዙሪያ ሶስተኛ ምዕራፍ የሰው ላይ ሙከራ ላይ ካሉ 9 ክትባቶች አንዱ መሆኑ ነው። በማሊ የሰኔ 5ቱ ንቅናቄ የተባለው ትልቅ የህዝብ ድጋፍ ያለው ተቃዋሚ ቡድን ፕሬዝደንቱ ኢብራሂም ቡባከር ኬታን ከስልጣን ያስወገዳቸው የጦር መኮንኖች ቡድን የደገፈውን የሽግግር እቅድ እንደማይቀበለው አስታወቀ። ወታደራዊ ቡድን የሚፈልገው ስልጣን በሞኖፖል አግበስብሶ መያዝ ነው ሲል ንቅናቄው ወንጅሏል። በኮንጎ ዲሞክራሲያዊት ሪፐብሊክ በወርቅ ማዕድን ማውጫ መደርመስ አደጋ የገቡበት የጠፋውን የማዕድን ቆፋሪ ሰራተኞች ለማውጣት ለሁለት ቀናት በተደረገው ርብርብ ትናንትና የመጀመሪያዎቹን የሰለባዎች አስከሬኖች የርዳታ ሰራተኞች እንዳገኙ ተሰምቷል። አርብ ዕለት በደረሰው አደጋ ወደ 50 የሚጠጉ ሰዎች ህይወት ሳያልፍ እንዳልቀረ ስጋት አለ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የምዕራቡ የዩናይትድ ስቴትስ ክፍል ከሰደድ እሳት ጋር እየታገለ ነው። የአካባቢው ባለስልጣናት ፕሬዝደንት ዶናልድ ትራምፕና ሌሎች መሪዎች የአየር ንብረት ለውጡ እያደረሰ ላለው ችግር ትኩረት እንዲሰጡ እየወተወቱ ናቸው። የአየር ንብረት ለውጡ የከበደ ሰደድ እሳት እየፈጠረ መሆኑን ባለስልጣናቱ ይናገራሉ። የአሜሪካ ድምጿ ሚሼል ኩዌን ያጠናቀረችውን ዘገባ አዳነች ፍስሐዬ ታቀርበዋለች።
የዩናይትድ ስቴትስ ምዕራባዊ ክፍል ነዋሪዎች ጭስ የተላበሰ አየርን ነው የሚተነፍሱት። ከ24 በላይ የሚሆኑ ሰዎች ለህልፈት ተዳርገዋል። በብዙ ሺዎች የሚቆጠሩት ደግሞ ከመኖሪያቸው ተፈናቅለዋል። የእሳት ሰደዱ በዚሁ መልክ የከፋው የአየር ንብረት ለውጥ ባስከተለው ችግር ምክንያት እንደሆነ የአካባቢ ባለስልጣኖች አስገንዝበዋል። የካሊፎርኒያ ክፍለ ግዛት አስተዳዳሪ ጋቪን ኒውመን ባለፈው ሳምንት ስለ ቀውሱ ተናግረው ነበር።
This is a climate dam emergency. This is real. And it's happening. This is the perfect storm. It is happening
ይህ አስቸኳይ የአየር ንብረት ሁኔታ ነው። በተጨባጭ እየታየ ያለ ነገር ነው። በጣም ከባድ ሁኔታ ነው። ከአመት አመት ሊገመት በማይችል ሁኔታ እየተከሰተ ነው።
ፕሬዚዳንት ትራምፕ ባለፈው ቅዳሜ ሪኖ ኔቫዳ ሄደው የምርጫ ቅስቀሳ ባደረጉበት ወቅት ስለ ሰደድ እሳቱ ተናግረዋል።
Spoke to the folks in Oregon, Washington. They really haven't, they never had anything like this. But you know, it is about forest management. Please remember the words.
Oregon, Washington, ያሉትን ሰዎች አነጋግሬያለሁ። እንዲህ አይነት ነገር ደርሶባቸው አያውቅም። ይህ የደን አያያዝ ችግር ነው። የደን አያያዝ ችግር መሆኑን እወቁት። ሌሎችም ነገሮች አሉበት። ዋናው ምክንያቱ ግን የደን አያያዝ ችግር ነው።
በዋሽንግተንና ኦሬገን በህዝብ የተመረጡት ባለስልጣኖች ግን ፕሬዝዳንቱ የሰደድ እሳቱ ምክንያት ነው ከሚሉት ጋር አይስማሙም። Jeff Merkley, Democrat, ye Oregon tokai senator nacho.
You know, the president has said it's all about raking the forests. It's just a big and devastating lie.
ፕሬዝዳንቱ ደኑ በሚገባ ስላልተያዘ ነው ሰደድ እሳት የሚነሳው ይላሉ። ይህ ትልቅና አሳዛኝ ውሸት ነው። ደናችን እየቀነሰና እየደረቀ ሄዷል። ቀያኖሳችን እየሞቀና አሲድ እየበዛበት ሄዷል። ካለፉት ብዙ 10 አመታት ወዲህ ሲቀየር የቆየ ነገር ነው።
የምዕራብ ሀገሮች መሪዎች የአየር ንብረት ለውጥን ለመታገል አስቸኳይ እርምጃ እንዲወሰድ ሲጠይቁ ቆይተዋል።
የአፍጋኒስታን ተዋጊ ወገኖች አዲስ ጥቃት ሰንዝሯል በማለት አንዱ ሌላውን እየወነጀሉ ናቸው። በሌላ በኩል የሁለቱም ወገኖች ተወካዮች ካታሯና ከተማ ዶሃ ላይ በዩናይትድ ስቴትስ የተሸመገለውን ታሪካዊ የሰላም ንግግራቸውን ትናንትና ለሁለተኛ ቀን አካሂደው ውለዋል። በ24 ሰዓት ውስጥ በአፍጋን የጸጥታ ኃይሎችና በታሊባን ታጣቂዎች መካከል በተካሄደው ውጊያ ብዛት ያላቸው ሰዎች፣ ሲቪሎችና የሁለቱም ወገኖች ተዋጊዎች ጭምር እንደተገደሉ ዘገባዎች አመልክተዋል። ለረጅም ጊዜ ሲጠበቅ ቆይቶ ካታር ዶሃ ላይ በተጀመረውና የሁለቱም የታሊባንና የካቡል መንግስት ከፍተኛ ተደራዳሪዎች በተገኙበት የሰላም ንግግር የግጭት አብዩ ፈታኝ ጉዳይ እንደሚሆን ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 4 2013 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የዘመን መለወጫ ባህል በወሎ
እህት ወንድም ቢሞት በአገር ይለቅሳል፣ አባት እናት ቢሞት በአገር ይለቅሳል። አገር የሞት እንደሁ ወይት ይደረሳል።
ዘገባ ይዘናል፣ አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አዲስ ባለ 200 ብር ኖት ወደ ኢትዮጵያ የምንዛሪ ገበያ ገብቷል። የ10 የ50ና የ100 ብር ኖቶችን በአዲስ መተካት ያስፈልገውም ግሽበትን ለመቆጣጠርና እድገትን ለማፋጠን እንደሆነ ጠቅላይ ሚኒስትር አብይ አህመድ የተጠናከረ የደህንነት መጠበቂያ ዘዴዎች እንደታከሉባቸው የገለጿቸውን ለውጦች ይፋ ሲያደርጉ አስታውቀዋል። መለስካቸው አማሃ የገንዘብና ምጣኔ ሀብት ባለሙያን ትንታኔ አካቶ ተከታዩን ዘግቧል።
ዛሬ ከቀትር በፊት በጠቅላይ ሚኒስትር ጽህፈት ቤት መሰብሰቢያ አዳራሽ የሀገሪቱ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ኢትዮጵያ ለአምስተኛ ጊዜ አዲስ የብር ኖቶች ማሳተሟን ይፋ አደረጉ። ገዢው ወደ ኋላ መለስ ብለው የሀገሪቱን የገንዘብ ህትመት በማስታወስ ከ1906 ጀምሮ እስካሁን ያለውን ታሪክ ዳሰው ይህ አምስተኛው አዲስ የኢትዮጵያ ብር ህትመት ነው ብለዋል። የአሁኑ አዲስ ብር የታተመው በአብዛኛው በኢኮኖሚያዊ ምክንያቶች እንደሆነ የሚያስረዱት ዶክተር ይናገር ከምክንያቶቹ መካከል ዋናዎቹን ዘርዝረዋል።
በእኛ ሀገር ኢኮኖሚ የፍሬ ገንዘብ ወይም የካሽ ኢኮኖሚ ያለበት ግንኙነቱ በፍሬ ገንዘብ የሚካሄድበት ሀገር ነው። የዲጂታል የክፍያ ስርዓቶች ብዙ ርቀት ስላሉ አብዛኛው ማህበረሰባችን በፍሬ ገንዘብ አማካኝነት ነው ግንኙነት የሚያደርገው። በዚህ ምክንያት ብዙ ፍሬ ገንዘብ ከባንክ ውጭ ይገኛል ማለት ነው። ሁለተኛው በቅርብ ጊዜ ከ200 ሺህ በላይ በቀን ገንዘብ መውጣት ያለበትም የሚለው መመሪያ ስንወጣ ድረስ ማንኛውም ሰው ገንዘብ ያለው ከባንክ 10 ሚሊዮን 20 ሚሊዮን ማውጣት የሚከለክል ሕግ አለበት። በዚህ ምክንያት ማንም ሰው የሚፈልገውን ገንዘብ በሚፈልገው ጊዜ በሚፈልገው መጠን የሚያወጣበት ሁኔታ ስለነበረ ይህም ለበርካታ ገንዘብ ተራጆች ለመንቀሳቀስ ተጨማሪ ምክንያት ሆነ። ስለዚህ እነዚህ ሁለቱ ተደማምሮ ሲታዩ እነዚህ ከባንኮች የሆነው በርከት ያለው ገንዘብ ለህገወጥ ተግባራት ሲውል በብዛት ይታያል። በተለይ የሙስና ወንጀል እና ኮንትሮባንድ እንዲስፋፋ በዚህ ከባንኮች ባለው ገንዘብ ላይ ከፍተኛ እገዛ አድርጓል። ስለሆነ ከዚህ በፊት የወጡ መመሪያዎች እንዳሉ ሆነው ይህንን ብር በአዲስ ብር በመገኘት ወደ ባንክ ስርዓቱ እንዲገባ በማድረግ የነዚህን ችግሮች መቀነስ እንቻለን ተችላለ የሚል የመጀመሪያው ነው።
ዶክተር ይናገር ጨምረውም ከባንክ ውጭ የሚዘዋወረው ገንዘብ በእነዚህ ተቋማት ላይ ያሳደረው ተጽዕኖ ምን እንደነበር አስረድተዋል።
በርካታ ገንዘብ ከባንክ ውጭ ስለሚሆን የጥሬ ገንዘብ ጥረት ባንኮች ላይ ማጋጠም ሊሆን ሰፊ ነው። ብዙ ጊዜ ብቸኛ ምክንያት ባይሆን ተደራቢ ወይም ሌላ ምክንያት ወይም አንደኛው ምክንያት ሊሆን ይችላል። ባንኮች ውጭ ያለው ገንዘብ በብዛት በዛ አካባቢ መገኘት ነው። ሶስተኛው ይህ ገንዘብ ኪሳችን ላይ ያለው በዚያችን ላይ ያለው በዝውውር ላይ ያለው የቆዩ የደህንነት መጠበቂያ ፊቸርስ ወይም ምልክቶች ናቸው ያሉት። አሁን ዝውውር የሚጠይቀውን የደህንነት መጠበቂያ ምልክት ያለባቸው አሉ። ይሄ በመሆኑ ምክንያት የሐሰተኛ ብር ህትመትና ብር ኮፒ ማድረግ እንቅስቃሴዎች እያየ ይገኛለን። ስለዚህ ከዚህ አኳያ በተሻሻለ ደህንነት መጠበቂያ ምልክቶች ያለን ብር በዛ ደረጃ ማሳተፍ ተገቢ አየናቸው ምክንያቶች አሉ። ሌላው ለገቢ አሰባሰብ በመቼም የታይተራ ልዩነት ያለን ሰዎች ገንዘባቸው ከባንኮች ካደረጉት የገቢ ተቋማት ወይ መስሪያ ቤቶች የትክክለኛውን የዛ ሰው የዛ ካምፓኒ ገቢ ማወቅ ስለማይችሉ አነስተኛ ገቢ የሚከፍሉበት ወይም አንዳንዶቹ ስፈልጭራሽ የማይከፍሉበት ሁኔታ እየተፈጠረ እያየ ስለሆነ ከዚያ አኳያ ይህን ከኢኮኖሚ ውጭ ማን ከባንኮች ውጭ ያለው ገንዘብ በዚህ መልኩ ብር በመቀየር ወደ ባንኮች እንዲገባ ማድረግ እና ከዛ በኋላ ያሉትን መመሪያ ተግባራዊ ካደረግን ለገቢ አሰባሰብ የተሻለ ሁኔታ ይፈጥራል የሚል እምነት ያለ።
በቅርቡ ብሔራዊ ባንክ ያወጣቸው መመሪያዎች በሕገ ወጥ መንገድ ይንቀሳቀሳሉ ባሏቸው ሰዎች ላይ ከፍተኛ ጉዳት እንዳደረሱ በማስታወስ አዲሱ የገንዘብ ለውጥ ይህንን እንደሚያጠናክረው ደግሞ ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተው አስረድተዋል።
ፕሮጀክቶችን ገዳይ ከሆነ ጉዳይ በመሆኑ ኮራፕሽን፣ ሌብነት፣ የመንግስት ሌቦች ስራ እንዲደናቀፍ እንዳይሰራ የማድረግ አቅማቸው ነው ያቸግሩ። እንግዲህ በባለፈው በወጣው 200,000 ብር በላይ ከባንክ አካውንት የሚለው ጉዳይ በከፍተኛ ደረጃ ጥቃት ካደረሰባቸው አካላት አንዱ የመንግስት ሌቦች ናቸው። በፌስታልና በኩንታል ብር የሚቀያየሩ ሰዎች ከ200,000 በላይ ብር መቀያየር እንዳይችሉ ጫና ተፈጥሮባቸው ባንኮች ኮራፕሽን እንዲቀንስ መንግስት የሚያወጣቸው መመሪያዎች መቀበልና ማስተግበር ብቻ ሳይሆን ሌብነት ካልቀነሰ በስተቀር ብታስቡት እንድናፍራጅ ቢኮዝ ሌቦች ይመስላል ወረቀት ያከማቻሉ። በኩንታል ታሽጎ የተቀመጠ ወረቀት ለሀገር ለሰውየውም አይደለም። ያ ገንዘብ ባንክ ሆኖ የተለያዩ እንቅስቃሴ ለኢንቨስትመንት እንዲሁም ማድረግ መቻል ከቻል ብቻ ነው በት ይመጣው። ይህን ከማድረግ አንጻር በኮራፕሽኑ የወሰናቸው ለውጦች የራሳቸው የሆነ ፖዚቲቭ እንድምታ አላቸው።
አክለውም ባንኮች ህገወጥ የገንዘብ ዝውውርንና ሌሎችንም ኢኮኖሚያዊ ጉዳት ሊያስከትሉ የሚችሉ አሰራሮችን በማስቆም ኢኮኖሚ ወደ ተረጋጋ ይዞታ እንዲሸጋገር ያላቸውን ሚና ገልጸዋል።
ከባንኮች አንጻር ሁለት አይነት አሰስመንት ነው ያለን። አሁን ህገወጥነት የሚያስፋፉ ባንኮች አሉ፣ ፎርጂ የሚሰበስቡ ባንኮች አሉ። አሁን የኢትዮጵያ ባንኮች ሆኑ እነዚህ ባንኮች ከደህንነት ተቋማት ጋር ግልጽ እቅድ ያወጣ በእያንዳንዱ ብራንች የሚታይ የማይታይ የሴኪሪቲ ተቋማት አሉ። ቨርቹዋሊ ፎሎ እናደርጋለን፣ ፊዚካሊ ፎሎ እናደርጋለን። አንድ ባንክ የኢትዮጵያን 50 ብር በዘር በሃይማኖት በሰፈር ሊያጭበረብር ከሞከረ ከፍተኛ የሆነ የተወናበለ ሀብትን ያለው ጠንከር ያለ እርምጃ መስጠት ነው። ጥንቃቄ የተሞላበት ስራ እንሰሩ እንፈልግ። አንዲት ብር ፕሮጀክት ለምሳሌ ፕሮጀክት ናሽናል ባንክ ለእናንተ ሲቀበል በማሽን ብቻ ሳይሆን በሰውም ቼክ ያደርጋል። ሳምፕል ብቻ ሳይሆን እያንዳንዱ መንበር ቼክ ያደርጋል። ከየትኛውም ባንክ አልፎ የመጣ ፕሮጀክት ካለ ብዛሽ ገንዘብ ምንመረ እያንዳንዱ ባንክ እንደ ትራንዚሽን መስሎት እንዳይንቀሳቀስ ከወዲሁ በጥንቃቄ እንዳስቡ ታስባቸው ይፈልጋል። ማጭበርበር የሚባል ነገር አይሰራም።
ጠቅላይ ሚኒስትር አብይ የአዲሶቹ የገንዘብ ኖቶች ጥራታቸው በየትኛውም መለኪያ ከፍተኛ እንደሆነ ገልጸው ረዥም ጊዜ ማገልገል እንዲችሉ የተሰሩ ናቸው ብለዋል። ኖቶችን በማሳተም ለውጭ ገበያዎች 3.7 ቢሊዮን ብር እንደተከፈለም ጠቅላይ ሚኒስትሩ ይፋ አድርገዋል። አዲሶቹ የብር ኖቶች እስከ 3 ወር ድረስ አሮጌዎቹን ኖቶች ከገበያ እንደሚያስወጡ የተወሰነ ሲሆን ከዚህ ባጠረ ጊዜም ተግባራዊ እንዲሆን ሐሳብ ቀርቧል። አዲሶቹ የብር ኖቶች ይፋ ሲደረጉ የገንዘብ ተቋማት ኃላፊዎችና ከፍተኛ የመንግስት ባለስልጣናትም በስፍራው ተገኝተዋል። በአሁኑ ጊዜ ይፋ የተደረጉት የብር ኖቶች የባለ 200፣ የ100፣ የ50 እና የ10 ብሮች ሲሆኑ ከቀድሞቹ የተለዩ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኦሮሞ ነጻነት ግንባር የረዥም ዓመታት ሊቀመንበሩን ኦቦ ዳውድ ኢብሳን ማንሳቱንና በተጠባባቂነት ምክትላቸውን አራርሶ ቢቂላን መተካቱን ተናግረዋል። በመከፋፈል አንጃ በመፍጠር ሰላማዊና በትጥቅ የታገዘ የትግል ስልትን በመቀላቀል የግንባሩን ገንዘብና ንብረት ወደ ግላቸው በማሸሽ አቶ ዳውድን የከሰሰው ኦነግ በግንባሩ ውስጥ ለተራዘመ ጊዜ የቆየውን ውዝግብ በሕጋዊና አግባብ በሆነ መንገድ ፈትቻለሁ ይላል። መግለጫውን ያወጣውን የግንባሩን አካል የአቶ ዳውድ ኢብሳን ወገን እንዲሁም የምርጫ ቦርድን አስተያየቶች ያካተተ ዘገባ ፀሐይ ዳምጠው ይዛለች።
የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚ ኮሚቴ አባላት ዛሬ በኦነግ ጽህፈት ቤት በሰጡት መግለጫ የኦሮሞ ነጻነት ግንባር ሊቀመንበር የነበሩትን አቶ ዳውድ ኢብሳን ማገዳቸውን አስታውቋል። በአቶ ዳውድ ኢብሳ አቶ አራርሶ ቢቅላ ተተክተው በውክልና ድርጅቱን እንዲመሩ የኦነግ ቃል አቀባይ አቶ ቶሌራ አደባ ገልጿል።
8 የስራ አስፈጻሚ ኮሚቴ ነው ያለው የኦነግ። ከ8ቱ 2ቱ እስር ቤት ናቸው፣ ውጭ ያሉት 6 ናቸው ሊቀመንበሩን ጨምሮ። ሊቀመንበሩ ብቻውን በመተዳደሪያ ደንባችን ውስጥ በሌለ ህግ 5ቱንም ስራ አስፈጻሚ ከስራ ድርጅት ውስጥ ተከስቷል። የዚህ አይነት ሁኔታ መሆን የለበትም። ችግራችንንም ያለውን ነገር ሁሉ ገልጸን ፍርዱን ይስጥ የሚል አቋም ላይ ደረስን ማለት ነው። እዛ በኋላ የስራ አስፈጻሚ ኮሚቴው መብት አለው፣ ሊቀመንበሩ ስራውን በትክክል ማካሄድ ካልቻለ ከስራ አግዶ ለጠቅላላ ጉባኤ የማቅረብ መብት አለው ይላል የውስጥ ደንባችን። በዛ ላይ ተመርኩዘን ከአሁን በኋላ ሊመሩን አይችሉም የሚል መደምደማ ላይ ደርሰናል ማለት ነው።
በሌላ በኩል የኦነግ ግዛዊ ህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ መግለጫውን የሰጡት ስራ አስፈጻሚ ኮሚቴ አባላት ከኃላፊነታቸው በስነ ምግባር ጉድለት ከድርጅቱ የታገዱ በመሆናቸው ድርጅቱ ወክለው መንቀሳቀስ አይችሉም ሲሉ ተናግረዋል።
ይህንን መግለጫ ያወጡ ሰዎች ከዚህ ቀደም በዲስፕሊን ጉድለትና ከድርጅቱ ህገ ደንብ በተጻረረ መልኩ ተንቀሳቅሶ በድርጅቱ የህግና ስነ ስርዓት ኮሚቴ ተጣርቶ ህገወጥ ነው የተባለውን የሐምሌ 26/7/2020 የተደረገው አስቸኳይ ስብሰባን አስመልክቶ ያን በዛ ስብሰባ ላይ ከድርጅቱ ህገ ደንብ ውጪ ስብሰባውንም በመጥራታቸውና በዛም ስብሰባው ምክንያት ውዥንብሮች በመፈጠራቸው ታችን 6ቱን ሰዎች ከዚህ ቀደም በኦገስት 11/2020 አቶ አራርሶ ቢቂላ፣ አቶ ቶሌራ አደባ፣ አቶ ምሳ ኩምሳ፣ አቶ ጀቤሳ ገብሳና አቶ ኢብሳ ነገው እንዲሁም አቶ ቀጀላ መርዳሳን በጊዜያዊነት ይሄ ነገር ተጣርቶ በማዕከላዊ ኮሚቴ የመጨረሻ ውሳኔ እስኪሰጥበት ድረስ ከዕለታዊ ተግባራት መታገዳቸው ተገልጾ ነበር።
አቶ በታ አክለውም አመራሮቹ በድርጅቱ ስም የሚከናወነው ማንኛውም ተግባር ላይ እንዳይሳተፉ ለሚመለከተው አካል ሁሉ አሳውቀናል ሲሉ አብራርተዋል።
ውክልና ያላቸው አይደሉም። በሁሉም መድረኮች ለምርጫ ቦርድም አሳውቀን ከዚህ በፊት በተለይ አቶ ቀጀላ መርዳሳ የህዝብ ግንኙነት ኃላፊ በመሆናቸው መጠን በተለያዩ ሚዲያዎች እና በተለያዩ መድረኮች ላይ ኦነግን ወክለው ይቀርቡ እንደነበር ይታወቃል። ያንን ውክልናቸውንም በተለያየ መድረኮች የሚያደራጁትን ድርጅቶች በማሳወቅ ድርጅቱ የወከለው ሰው በተለያዩ መድረኮች እየተሳተፈ ነው። ምርጫ ቦርድንም ጨምሮ የእሳቸው ውክልና ተነስቶ በሌሎች ተተክቶ እየተሰራ ነው።
የስራ አስፈጻሚ አባል የሆኑት አቶ ቀጀላ መርዳሳ የድርጅቱ ጠቅላላ ጉባኤ እስኪደርስ ድረስ አቶ ዳውድ ኢብሳ ከሊቀመንበርነት ታግዷል ሲሉ ገልጿል።
ይሄ አሁን ደግሞ የእሳቸው ከስራቸው ከሊቀመንበርነት መታገድ ነሐሴ 1 ነው የታገዱት። በነገራችን ላይ ከአንድ ወር በላይ ሆኗል። ያኔ ስራ አስፈጻሚው ጉዳያቸውን አጣርቶ ገምግሞ በተለይ በሐምሌ 19/20 ላይ ስብሰባ ሲደረግ ውዥንብር ሲነዙ ነበር። ብዙ በርካታ የስም ማጥፋቶች እና በጣም ስም የሚያጎድፉ ፕሮፓጋንዳዎች፣ ድርጅቱን የሚያፈራርሱ አካሄዶች ስለነበሩ ያ ነገር በጣም ስለጎዳው እና እንደገና ደግሞ አቶ ዳውድ ከቤታቸው ወጥተው ወደ ኦፊስ በሚመጡበት ጊዜ የተለያዩ ነገሮች እርምጃዎችን መውሰድ ስለቀጠሉ ነው እንግዲህ ነሐሴ 1 ላይ ይህ ስብሰባ ተደርጎ ስራ አስፈጻሚው ከስራ ያገዳቸው።
ሁለቱም አካላት ማለትም አቶ ዳውድን ማገዳቸውንና አቶ ዳውድ ስራ ላይ ናቸው የሚሉት ቡድኖች የተፈጠረውን ጉዳይ ለኢትዮጵያ ምርጫ ቦርድ ማሳወቃቸውን ገልጿል። ምርጫ ቦርድም ስለ ጉዳዩ መረጃ ሰጥቷል። ወይዘሪት ሶሊያና ሽመልስ የምርጫ ቦርድ ቃል አቀባይ ናቸው። ቦርዱ የአቶ ዳውድ ኢብሳን ከኦነግ ሊቀመንበርነት መታገድ መረጃ አለው ብለዋል።
በአቶ አራስቶ ቢቄላ የሚመራ የኦነግ ምክትል ሊቀመንበር ማለት ናቸው። በእሳቸው በኩል የሚመራ የአቶ ዳውድን ከስራ አስፈጻሚ ያገደናል እና ያገድነው ደግሞ የፓርቲ ዲሲፕሊንን ጥሰት ስላደረጉ ነው ብለው ለቦርዱ ደብዳቤ ያስገብተዋል። በአቶ ዳውድ በኩል ግን እገሌ ታገደዋል የሚል ለቦርዱ ያቀረቡት እስካሁን የለም። እሳቸው በኩል የቀረቡ ሌሎች ጥያቄዎች ነበሩ። ከእገዳ ጋር ግን የተገናኙ አይደሉም። እንዲሁ አባላቶቻችን ታስረውብናል የመሳሰሉ አቤቱታዎች እንደዛ አቤቱታዎች ናቸው የቀረቡት።
አቶ ዳውድ ኢብሳ ከአንድ ወር በፊት ለደህንነታቸው ሲባል ከቤታቸው እንዳይወጡ እገዳ እንደተጣለባቸው ማሳወቃቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ትግራይ ክልል ውስጥ በተካሄደው ምርጫ ላይ የተሳተፈው ሳልሳይ ወያነ ትግራይ በምርጫው ሂደት ውስጥ እንቅፋቶች እንዳጋጠሙት አስታውቋል። ፓርቲው ባወጣው መግለጫ ምርጫው ላይ በተሳተፉ አባላቱና በቤተሰቦቻቸው ላይ ተጽዕኖ እንደደረሰባቸው ገልጿል። የክልሉን የምርጫ ኮሚሽን ምላሽ አካቶ ሙሉጌታ አጽባሃ ተከታዩን ከመቀሌ ዘግቧል።
በትግራይ ክልል በተካሄደው ምርጫ ከተሳተፉ አምስት ፓርቲዎች አንዱ ሳልሳይ ወያነ ትግራይ በምርጫው ጉዳይ ባወጣው መግለጫ ምርጫ በትግራይ እንዲካሄድ ለትግራይ ሕዝብና መንግስት ይፋዊ ጥሪ ያቀረበ የመጀመሪያ ፓርቲ ነው ሳልሳይ ወያነ ብሏል። የትግራይ ሕዝብ በትግሉና ድሉ ያረጋገጠው የራስን እድል በራስ የመወሰን መብቱና በላዕላዊ ስልጣኑ ላይ እንደማይደራደር ለዓለም ባስመሰከረው በዚህ ምርጫ አካል መሆኔን ያኮራኛል ብሏል። ፓርቲው የሳልሳይ ወያነ የህዝብ ግንኙነት ኃላፊ አቶ ክንፈ ሐዱሽ መግለጫው ባቀረቡበት ጊዜ የትግራይ ምርጫ በልዩ መድረክ የተካሄደ ነው በማለት ገልጸዋል።
ሳልሳይ ወያነ ትግራይ መረጻ ትግራይ ሐጸር ግዘ
ሳልሳይ ወያነ ትግራይ የትግራይ ምርጫ በአጭር ጊዜ የተካሄደ የኮሮና ቫይረስ ወረርሽኝ ባለበት ሀገራዊና ቀጠናዊ ተቃራኒ ኃይሎች ጸረ የትግራይ የራስን እድል በራስ የመወሰን መብት በተሰለፉበት የተካሄደ በትግራይ ታሪክ ልዩ ምዕራፍ ያለው መሆኑ በመረዳት የገባበት መሆኑ መግለጽ ይፈልጋል። ስለሆነም ሳልሳይ ወያነ ትግራይ የ2012 የትግራይ ምርጫ ዘላቂ ብሔራዊ አርነት ለማረጋገጥ ለትግራይ ህዝብ የራስን እድል በራስ የመወሰን ትልቅ ትርጉም ሰጥቶ የተሳተፈበት በንቃት ደግሞ ቅስቀሳ ያካሄደበት ነበር ነው ያሉት። በምርጫ ሂደቱ እጥረቶችና እንቅፋቶች ነበሩ ያለው ፓርቲው የምርጫ አስፈጻሚዎች በመንግስታዊ አካል የተዋቀሩ እንደነበሩ ገልጾ የምርጫ ቅስቀሳ በይፋ ከተጠናቀቀ በኋላ ደግሞ ቤት ለቤት እየዞርክ በዚህ ነው ምልክት የምታደርገው የሚል ተጽዕኖ ይደርስ ነበር ብሏል። ፓርቲው
አደ ናቁጣታት መረጻ ተዓዘብቲ ንምትእንጋድ ድልው ዘይምኳን
በምርጫ ጣቢያዎች የምርጫ ታዛቢዎች ለማስተናገድ ዝግጁ አለመሆን፣ ለምርጫ የሚያስፈልጉ መረጃዎችና ሰነዶች በጊዜው አለማቅረብ፣ ገዢ ፓርቲ በመገናኛ ብዙሀንና በሰነድ አስደግፎ ጥላሸት የመቀባትና የማጥላላት ስራ ፈጽሟል። ተወዳዳሪ እጩዎችና ቤተሰቦቻቸውንም ላይ የማስፈራራትና በህዝብ ደግሞ እንደ ጠላት እንዲታዩ ማሸማቀቅ፣ በድምፅ መስጠትና ቆጠራ ጊዜ ለተወካዮችና ታዛቢዎች ለማራቅ ተጽዕኖ ተደርጓል። በየአካባቢው ያሉ የምርጫ ኮሚሽን አባላት በህግና አሰራር ምርጫው ለማስፈጸም ውስንነት ነበራቸው። እነዚህ በምርጫ ሂደት የታዩና በቀጣይ የፖለቲካ ምዕራፋችን ሳልሳይ ወያነ ትግራይ የሚታገላቸው እጥረቶች እንደሆኑ ተሰምሮበታል ነው ያሉት። በቀጣይ የህዝብ ድምጽ ወደ ውጤት እንዲሻገርና ውክልና እንዲኖረው ሳልሳይ ወያነ እንደሚታገልም ገልጸዋል። ቅይጥ ተመጣጣኝ ቲዩ ተብሎ ወደ ስራ የተገባው 80-20 የምርጫ ስርዓት የህዝብ ድምጽ እንዳይባክን ለተሻለ ዲሞክራሲያዊ ተሳትፎም መንግስት የማቋቋም ወንበር ያገኘ ፓርቲ በ20 በመቶ ወንበር መሳተፍ የለበትም ብሎ ተከራክሮ እንደነበረ የገለጸው ፓርቲው በጊዜው ግን ተቀባይነት ሳይኖረው ቀርቷል ብሏል። በአሁን ጊዜ ደግሞ ህግና መርህ ስለምንከተል የምርጫ ውጤት በወጣው አዋጅ መሰረት ብቻ እንዲፈጸም ጥሪ እናቀርባለን በማለት አስታውቋል። ፓርቲው ሰላማዊና ህጋዊ ትግሉ አጠናክሮ እንደሚቀጥል ገልጿል። በፓርቲው የተነሱ ቅሬታዎች አስመልክቶ ለክልሉ ምርጫ ኮሚሽን አመራር አባል ተባባሪ ፕሮፌሰር መረሳ ጸሐይ የምርጫ አስፈጻሚዎች የተቋቋሙት በመንግስት ነው የተባለው ሲመልሱ ምርጫው ቶሎ መካሄድ እንዳለበት ስምምነት ላይ ከተደረሰ በኋላ ካሁን በፊት የነበሩ የብሔራዊ ምርጫ ቦርድ አስፈጻሚዎች መንግስት ተረክቧቸው ቆይቶ ምርጫው ሲጀመር ወደኛ ገብተዋል ብለዋል። በዚህም 29,000 ምርጫ አስፈጻሚዎች በህጋዊ መንገድ መመረጣቸውና የማንኛውም ፓርቲ አባል አለመሆናቸው አስፈርመናቸዋል ብለው በህዝብ ይሁን በፓርቲዎች አስተያየት እንዲሰጥባቸው በምርጫ ኮሚሽኑ ዌብሳይት ስማቸው መታተሙና በአስፈጻሚዎቹም ላይ የመጣ ቅሬታ የለም ብለዋል። በፓርቲው አባላት ላይ ስለሚደርሰው መንገላታትም ካሁን በፊት ከነበሩ ምርጫዎች በተለየ መንገድ መሻሻል ያለበትና ለአጠቃላይ ምርጫ ምስሉ የማይቀይር የታዩ የተወሰኑ ችግሮች ነበሩ፣ እነሱም በአፋጣኝ እንዲፈቱ ስንሰራ ነበር በማለት ገልጸዋል።
ጥብቅ የሆነ ዲስፕሊን ሰጥተው ግን አንዳንድ ሰው የሚያስቸግር ሊኖር ይችላል። ግን ወዲያውን ወደ ቦታው ተልኮ የህዋቶ ኤክስፐርተን ወዲያው ነው ፖርት ሚሊሽ ነው የሚሰጠው ና ሰልታዊ የሆነ መብት ነው። እነዛ ነገሮች ቢስተካከሉ እነዚህ ጊዜ ማለት ነው።
የምርጫ ሰነዶችና መረጃዎች በአፋጣኝ ለማድረስ እየተሰራ ነበር ያሉት ተባባሪ ፕሮፌሰር መረሳ ጸሐይ የምርጫ ቅስቀሳ በይፋ ከተጠናቀቀ በኋላ ምርጫ ቅስቀሳ ቤት ለቤት በአንዳንድ አካባቢዎች እየተካሄደ መሆኑ ቅሬታ ሰምተን ገዢው ፓርቲ እንዲያቆመው ገልጸን ፓርቲውም ቅሬታ የተነሳባቸው አካባቢዎች ጠይቆን ቶሎ ለመፍታት ሲንቀሳቀስ ነበር በማለት ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ በሚቀጥሉት 3 ሳምንታት ውስጥ በሚያደርገው ስብሰባ የዜጎቻቸውን ሰብአዊ መብቶች በመጣስና ነጻነታቸውን በመንፈግ በተከሰሱ ሀገሮች ላይ ከፍተኛ ምርመራና ግምገማ እንደሚያደርግባቸው ይጠበቃል። 47 አባላት ያሉት የዓለም የሰብአዊ መብቶች ጉባኤ መቀመጫ ከሆነችው ጂኔቫ ሊሳ ሽላይን ለቪኦኤ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ጉባኤው ስራውን ሲጀምር በቅድሚያ የሚያደርገው በአባል አገራቱ የሚቀርብለትን ወቅታዊውን የቤላሩስ ሁኔታና በዚያ የተፈጸመ ስላለው የሰብአዊ መብት ጥሰት ዙሪያ የሚደረገውን አጣዳፊ ክርክር በማድመጥ እንደሆነ ይጠበቃል። እንደ አውሮፓ አቆጣጠር ነሐሴ 9 ቀን የተደረገውን አወዛጋቢና ተጭበርብሯል የተባለውን ፕሬዝዳንታዊ ምርጫን ተከትሎ አገሪቱ ከፍተኛ ቀውስ ውስጥ ገብታለች። በፊሊፒንስ ፕሬዝዳንት ሮድሪጎ ዱተሬት በአደንዛጅ እጽ ላይ ባወጁት ጦርነት ሳቢያ ያለፍትህ የተገደሉት በሺዎች የሚቆጠሩ ዜጎችም ጉዳይ አንዱ መነጋገሪያ ሊሆን ይችላል። ከዚያም በተጨማሪ ሌሎችም በአመት ውስጥ የተከሰቱ ዋናና የሰብአዊ መብት ጥሰቶች ይታያሉ። በሶሪያ፣ በማይናማር፣ ቬኔዙዌላ፣ ደቡብ ሱዳን፣ ሊቢያ፣ ኢራን እና ካምቦዲያ በመሳሰሉ አገሮች የተፈጸሙ ግድያዎች፣ ግርፋት፣ ማሰቃየት፣ በዘፈቀደ የሚደረጉ እስራቶች፣ የሰዎችን ደብዛ ማጥፋትና ወሲባዊ ጥቃቶች መፈጸምን ጨምሮ ሌሎች በርካታ የሰብአዊ መብት ጥሰቶች በዝርዝር ቀርበው የሚታዩበትም ጉባኤ ይሆናል። የዚያኑ ያክል ቀደም ሲል ለጉባኤው ተሰጥተው የነበሩ አንዳንድ ስልጣኖችም የሚያበቁበት ጊዜ ይሆናል። ለምሳሌ ከአራት ዓመት በፊት በቡሩንዲ የተከሰተውን የሰብአዊ መብት ጥሰት ለመመርመር ኃላፊነት የተሰጠው የሰብአዊ መብቱ ጉባኤ አጣሪ ኮሚሽን የማጠናቀቂያ ሪፖርቱንም የሚያቀርብበት ጊዜ በዚያ ወር መጨረሻ ይሆናል። ይሁን እንጂ በጄኔቭ የሰብአዊ መብት ተመልካቹ ድርጅት ዲሬክተር ጆን ፊሸር ግን ለኮሚሽኑ የተሰጠው ስልጣን አሁንም ተጠብቆ የሚቆይ መሆኑን ተናግረዋል። ምክንያቱም በቡሩንዲ ያለው ተጨባጭ ሁኔታ አሁንም አልተቀየረም። ምንም እንኳ ፕሬዚደንት ኢቫሪስት ንዳይሽማዬ የረጅሙን ጊዜ የቡሩንዲ ፕሬዚደንት የነበሩትን ፒየሬ ንኩሩንዚዛን ተክተው ፕሬዚደንት ቢሆኑም ስጋቱ ግን አሁንም እንዳለ ነው።
We are also very concerned that the president has made critical remarks about civil society.
ፕሬዚደንቱ ስለ ሲቪል ማህበረሰቡ የሰጡት ብርቱ ማሳሰቢያ አስግቶናል። የውጭ ሀገር መንግስታት መልእክተኛ መሆን ወይንም ሚስጥር ያሾለኩ የሚሸጡ ወይም የሚያጋልጡ መሆን የለባቸውም ብለዋል። ያ አስተያየት የማህበረሰቡ አባላት መንግስትን ከመተቸት እንዲቆጠቡ ያደርጋቸው ይችላል።
ፊሸር እንደሚሉት በፕሬዝደንት ንኩሩንዚዛ ዘመን ለነበረው የሰብአዊ መብት ጥሰቶች ተጠያቂ የነበሩት ባለስልጣናት አሁንም ስልጣን ላይ ናቸው። የሰብአዊ መብት አክቲቪስቶች በዚህኛው ጉባኤ ጨርሰው የማይነኩ ናቸው የሚባሉ አገሮች ጉዳይ ጭምር እንዲታይ ግፊት እያደረጉ ነው። እነዚህ አገሮች ከፍተኛ አቅም ያላቸው በመሆኑ ጉዳያቸው በሰብአዊ መብት ጉባኤ ፊት ቀርቦ አያውቅም። 321 የሚደርሱና ከ60 አገራት የተውጣጡ የሲቪል ማህበረሰብ ቡድኖች ቻይና እጅግ በተቀናባበረ መንገድ ተፈጽመዋለች ባሉት ከፍተኛ የሰብአዊ መብት ጥሰት ላይ ምርመራ እንዲካሄድ ጠይቀዋል። ራሽያም እንዲሁ በቅርቡ በሶቪየት ህብረት ዘመን በነበረው የመግደያ መርዝ በመጠቀም ተቃዋሚ የፖለቲካ መሪ የሆኑትን አሌክሲ ናቫሊንን መርዛ ለመግደል ሞክራለች በማለት በጉባኤው እንዲታይ የጠየቁም አክቲቪስቶች አሉ። ፊሸርም እንዲሁ በሳውዲ አረቢያ የተፈጸመ ያለው ጥሰት ከፍተኛ ትኩረት የሚሻ መሆኑን ተናግረዋል።
The number of the women's human rights defenders and other government critics remain held in community.
ስለዚህ የሚሟገቱ የሰብአዊ መብት ታጋዮችና መንግስትን የሚተቹ ዜጎች በተለያየ መንገድ ታስረው ይገኛሉ። የእስር ቤቶች መጨናነቅ መኖሩንና በተለይም በዚህ የኮቪድ ወረርሽኝ ወቅት የጤና ቀውስ ስለመፈጠሩም ዝርዝር መረጃዎች ደርሰውናል። የሕክምና እርዳታ እንዳያገኙ ተከልክለው ግልጽ ባልሆነ ሁኔታ የሞቱ እስረኞች መኖራቸውም ይታወቃል።
ዳይሬክተሩ ጆን ፊሸር ሳውዲ አረቢያ እስረኞችን እንድትፈታ የእስር ቤቶችም ሁኔታዎች ላይ ማሻሻያ እንድታደርግ ግፊት ከማድረግ ጋር አገሪቱን በሰብአዊ መብት ክትትል እይታ ስር ማድረግ እንደሚገባም ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com፣ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ መጫን ትችላላችሁ። የስርጭቱ ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ለዜናው ቆንጂት ታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተንን። እስከ ምሽቱ 4 ሰዓት ይቀጥላል ስርጭታችን። አሁን ወደ ተከታዩ ዘገባ እንሸጋገር። በነባር እሴት ያማረ የአዲስ ዘመን ክብረ በዓል በጋራ ማክበር ደሴዎች የኖሩበት ባህል ያቆዩት ትውፊት ነው። መስፍን አራጌ ነው አዲሱን ዓመት ምክንያት በማድረግ ከደሴ ባጠናቀረው ዘገባ ይህንን የሚለን። የሃይማኖት ልዩነት ሳይገድባቸው፣ የዕድሜ መራራቅ ሳይወስናቸው ትናንታቸውን አመስግነው ነጋቸውን በብሩህ ተስፋ ተቀብለዋል። አዲስ ዓመት በቢለን ጊዮርጊስ። መስፍን ይቀጥላል።
ምዕራብ የደቡብ ወሎ ወረዳዎች ወደ ደሴ መሸጋገሪያ በር ንጉስ ሚካኤል ያቋቋሙትን ሰኞ ገበያን ተንተርሶ ወደ ላይ ከተማዋን፣ ወደ ታች የገራዶ ሜዳን፣ ወደ ጎን ባለግርማ ሞገሱን የጦሳ ተራራን የሚቃኙበት ውብ ስፍራ። እዚህ ታሪክ ይዘከራል፣ ባህል ይከበራል፣ አብሮነት ይቀነቀናል፣ የእምነት ልዩነት በመተሳሰብ ይደምቃል፣ ኢትዮጵያዊነት ከማማው በላይ ያስተጋባል።
ከታችኛው በኩል ከጸበሉ ከቢለን ጸበል በኩል ሻሊጅሩ አለ። ትልቅ ዛውያ ዶሪህ ነው። የጸሎት ቦታ ትልቅ ሸሆች ዱዓ ማድረጊያ ጁማ ይከበራል። ቢለን ደግሞ ከፍለ ስትመጣ ጊዮርጊስ ቤተክርስቲያን ነው። ብዙ ትዝታዎች አሉ። የሰፈር ነው ያሰፈር።
ቢለን ጊዮርጊስ የሁለቱ ታላላቅ እምነቶች ወካይ ስያሜ። ቢለን በጣሊያን ጦርነት ወቅት የህይወት መስዋዕትነት በመክፈል በጀግንነት የሚወሱት የሻሊጅሩ መታሰቢያ፣ ጊዮርጊስ የኦርቶዶክስ የመንግስት ክርስትና እምነት ተከታዮች ታቦት ቀርጸው መታሰቢያ ቆሙለት ሰማዓት። የሻሃ ሊጀሩ የልጅ ልጅ የሆኑት ጌትነት ሐሰን የጊዮርጊስን ታቦት በማጀብ በሰባራጽሙና በጥምቀት ክብረ በዓላት ወቅት የድምቀት ምንጭ ከሆኑ ፈረሰኞች አንዱ ናቸው። የዘንድሮን አዲስ ዓመትም እነሱ ዛውያ እያሉ ከሚጠሩት የጸሎቱ ቦታ ጀምሮ በውጭ በመሰባሰብ ነባር ትውፊታቸውን ሳይለቁ በጋራ አክብረዋል።
እንግዲህ እዚህ አካባቢ በዓመት የሚደረጉ በዓሎችን ሙስሊሙ የክርስቲያኑን በማክበር ክርስቲያኑ የሙስሊሙን አብሮ በማክበር በመረዳዳት በመተጋገዝ በመደጋገፍ ነው የሚኖረው። በሐዘንም ሆነ በደስታም በማንኛውም ነገር አይለያይም። የዘንድሮን አዲስ ዓመት ያከበርነው የቡሄም ሆነ ዘመን መለወጫንም ሆነ በጋራ ነው ያከበርነው። ዛውያው እስካሁን ድረስ ያው በኮሮና ምክንያት ተዘግቶ ነበር። አሁን ግን ያው መስጊዱም እንዲከፈት ተደርጓል። እንደገና አዛውንቶችም ሆነ አባቶች ከቦታው ላይ ሄደው ያው ዱአ ጸሎት በማድረግ እየተገኙ ነው። የጌታው ሻሊ ጅሩ መስጊድም አለ፣ ዛውያም አለ፣ የሰውም መቃብር አለ። እዚያ ላይ ብዙ ሰዎች ከየክፍለ ሀገር እየመጡ የሚያምኑበት ነው።
አዎ፣ ሀገራችንን አማን አላህ ያርጋት። እንኳን ከዘመን ዘመን በሰላም ያሸጋገረን አሁን ቀጣውን ደግሞ የምናለማበት የምናፈራበት የምንዋልድበት የምንከብድበት አላህ ያርጋት።
አካባቢው የዛሬ ማንነታችንን በመገንባት የላቀ አስተዋጽኦ አለው ይላሉ በአካባቢው ተወልደው ያደጉትና በንግድ ሙያ የተሰማሩት መሐመድ ነጋ።
ዮሃ ችቦ ችቦኛ ከጦሳ ለቅመን ሁላችንም ቄጠማ ሳር ነገር እሱን ይዘን ሂደን ቤታችን ያንን ቀን አመት ባሉ እናሳልፍ ነበር። ጥምቀት፣ ጽጌ ጾም፣ ፋሲካ ሁሉም ነገር እኛ ጋር ነበሩ። እዛ አካባቢ ስናድግ መዝሙሩ ሁሉ ነበረን። የሚገርመው መንፈሳዊ ተማሪዎች ጓደኞቻችን ናቸው። ሰንበት ትምህርት ቤት አለ፣ እዛ ውስጥ አለን። እኛ በቀጥታም በተዘዋዋሪም ኖረንበታል። እኔ አሁን አንዳንዴ ጊዮርጊስ ቤተክርስቲያን የሚለቀቅ መዝሙር ነበር ትዝ የሚለኝ መዝሙር፣ እንደ ቸርነትህ አቤቱ ማረኝ፣ እንደ ምህረትህ ይቅርታ ስጠኝ የሚለው ሲለቀቅ እኛ ቤት ቀጥታ ይሰማል። እኛ ቤት
በነገራችን ላይ እርሰው ሙስሊም ነው።
እኔም ሙስሊም ነኝ ያው ያደግኩበትን። ከዛ ውጭ እኛ ጓደኞች ደግሞ ቢለን ረቢላ አወል የሚባል ነበረ፣ አብረ ይሄዳሉ። ረቢላ አወል ማለት የመውሊድ ጊዜ እንደማለት ነው። በርካታ ክርስቲያኖች የመውሊድ ጊዜ ይመጣሉ፣ አድረው ዶሮ፣ በግ ምናምን 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 ይዛሉ። እንደው ስጦታ ለዛውያው ይዘው ይመጣሉ። እኔና መምህር በላይ ወርቁ እኮ አንድ ላይ ነው ያደግነው። እሱ የቄስ መምህር ነው፣ እኔ ሙስሊም ነኝ። ሌሎች ዲያቆናት ጓደኞች ነበሩ። ሃይማኖት እንዲህ ነው ብሎ የነገረኝም ያስታውሰኝም የለ። እኔ ለራሴ ሃይማኖት ይንሻሉ፣ እነሱም ሃይማኖታቸውን ይዘዋል።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅድስት ስላሴ መንፈሳዊ ዩኒቨርሲቲ የርቀት ትምህርት ክፍል አስተባባሪና በአዲስ አበባ ሀገረ ስብከት የደብረ ጽጌ ቅዱስ ራኤል ሰባኪ ወንጌል የሆኑት መምህር በላይ ወርቁ የዚህ እውነት ማሳያም ተምሳሌትም መሆናቸውን ይናገራሉ።
ቢለንም ጸበል ያለበት ቦታ ነው፣ ጊዮርጊስም ቤተ ክርስቲያኑ ነው። ሁለቱም ቦታ ላይ ጸበሎች አሉ። ሁለቱም ጸበሎች የሚያገለግሉት ለሙስሊሙም ለክርስቲያኑም ነው። ጊዮርጊስ ቤተ ክርስቲያንም ሙስሊሙም ክርስቲያኑም ይጸበላል። ቡሄን የምናከብረው አብረን ነው። ገና አብረን እንጫወታለን። ጥምቀት አብረን እናከብራለን። ደመራ አብረን እናከብራለን። እንደ የተለየ እንትን አልነበረንም።
አንዴ የማስታውሰው ልንገርህ፣ ቤተ ክርስቲያኑ ኢንጂነር አምደ ማርያም የሚባል ሰውዬ ቤተክርስቲያኑ ያሳድሰዋል። ሲታደስ እኔም ይሄዳለሁ ስራ ለመስራት። ደግሞ የኔ አጎት ልጅ ነበር፣ አሁን ፖርቱጋል ነው የሚኖረው፣ ጀማል መሐመድ ይባላል። ኦልሞስት ኦል እስከሚታደስ ድረስ እዛ ያግዝ ነበር። አሁን ላለሁበት ማንነት፣ አሁን ላለሁበት አይደንቲቲ የተቀረጽንበት ሰፈር ነው።
ጊዮርጊስ ቤተክርስቲያን ተሰንጥቆ በኢንጂነር አምደ ማርያም አማካኝነት እድሳት ሲደረግለት እነ መሐመድ ነጋ እነ ጀማል የሚባሉ ሌሎችም ሁሉ ያጋብረው ጊዮርጊስ ቤተክርስቲያን ይቆፍሩ ነበር።
የኔ ልጅነት በኖርኩበት ህይወት ሃይማኖት ተለያይቶ አላስታውስም። ብሔር ተለያይቶ ማለት ለምሳሌ የጓደኞች ቤተሰቦች ምን እንደሆነ አሁን አላውቅም። ማን ከየት ይምጣ ምን ይሁን አሁን ካደግኩ በኋላ ነው እገሌ አባበሉ የዛ ሀገር ሰው ነው እገሌ አባበሉ የዛ ሀገር ሰው ነው ሲባል የሰማሁት እንጂ
ፋሲካ ከሆነ ክርስቲያን ጎረቤት ልጅ መጥቶ ይጋበዛል፣ ይበላል፣ ይጠጣል። ኢድም እንደዚህ ከሆነ አልደረሳችሁ ብለን ሙስሊሞቹ ቤት እንሄዳለን። ሰርግም ሲሆን ተስካርም ቢሆን ዝክርም ቢሆን ለሙስሊም ለብቻ ይዘጋጃል። ስፔሻሊ ግንቦት ልደታን አብረን በጋራ እናከብራለን።
ይሁን እንጂ ለዘመናት የዘለቀው ይህ አብሮነት አሁን አሁን በወትሮው ድምቀቱ በነባሩ ውበቱ እንዳይራመድ መሰናክሎች እያጋጠሙት ነው።
አገራችን በተለይ ደግሞ ደሴ 27 ዓመት ከተማችን እንዳናለማ የሃይማኖት አሳይመንቶች እየገደሉ ነው። የብሔር አሳይመንቶች እየገደሉ ነው። የብሔሩ እንኳን እንዲህ የጸና ነገር የለውም ደሴ፣ የሃይማኖቱ ግን ትልቅ ነው። ተልእኮማ እንደሚሰጠን አናውቅ። የሆነው ጎራ አንድ ነገር ይይዛል፣ የሆነው ጎራ ደግሞ አንድ ነገር ይይዛል። በዚህ መካከል ከተማው ሾለከ ሳያድ ሃይማኖተኛ መሆ ቢሆን ብዙ ጉዳት የለም። ሃይማኖተኛ መሆን ግን አገርን ከልማት የሚያግድ ከሆነ ትክክል አይደለም። ከተማው መንገድ የለውም። ከተማው ከፍተኛ የሆነ ኢንዱስትሪ የለውም። ስለዚህ ከዩኒቨርሲቲ የሚወጡ ተማሪዎች፣ ከቴክኒክና ሙያ የሚወጡ ተማሪዎች፣ ከአስረኛ ክፍል የሚያቋርጡ ተማሪዎች የትም ቦታ ስራ የመቀጠር እድል የላቸው። በጋራ ሆነን አገራችንን ማሳደግና ማልማት፣ በጋራ ሆነን አገራችንን መለወጥ ይጠበቅብን። ሰዎች የዘመን ውጤቶች ናቸው። ነገሮችን እቀያይራለሁ ይላል አምላክ። ልማት ከሌለ ስደት ይመጣል። ለምሳሌ በስታስቲካል ዳታ ከኢትዮጵያ በቁጥር አንድ ወሎና ወሎ አካባቢ ነው ስደተኛ። አረብ ሀገር ብኬድ የእኛ እህቶች ናቸው። እድሜያቸውን ገፍተው መጥተው እዚህ ከመጡ በኋላ እንኳን አግብተው የሚወልዱበት ጊዜ የላቸው። ወይ እድሜያቸው ሂዷል፣ ወይ ደግሞ ፈላጊያቸው።
እናም ለዛሬ ያደረሰን የትናንት ማንነታችን ነገንም እንዲሻገር ሁለቱ አብሮ አደጎች መልእክት አለን ይላሉ።
መዘጋጃ ቤት ወይም የከንቲባ ጽህፈት ቤቱ የሙስሊምና ክርስቲያን የወንድማማቾች ህብረት የሚል አንድ ማህበር ነገር ቢያቋቁም ጥሩ ነው።
ከተማ አስተዳደሩ፣ ህዝቡ እስፔሻሊ ይሄ የሃይማኖት አጀንዳ ቁሞ በጋራ ለከተማችን የምንቆምበት ቀን እናፍቃለን።
እህት ወንድም ቢሞት በአገር ይለቅሳል፣ አባት እናት ቢሞት በአገር ይለቅሳል። ለአገር የሞት እንደሁ ወይት ይደረሳል።
መልካም አዲስ ዓመት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
ተከታዩ ጤና ነው። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተከሰተው የኢቦላ ወረርሽኝ ድንበር ተሻግሮ ወደ ሌሎች ሀገሮች ሊስፋፋ እንደሚችል የዓለም የጤና ድርጅት ስጋቱን ገልጿል። በቅርቡ የወጡ መረጃዎች እንደሚያሳዩት በኢቦላ የተያዙ ሰዎች ቁጥር 113 የደረሰ ሲሆን 48 ሰዎች ደግሞ በበሽታው መሞታቸው ተገልጿል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ስምኝሽ የቆየት አቀርበዋለች።
የኢቦላ ቫይረስ በዲሞክራቲክ ሪፐብሊክ ኮንጎ 12 የኢኩዌተር ክፍለ ግዛቶች ውስጥ የሚገኙ 17 የጤና ጣቢያዎች ውስጥ ተዛምቷል። በሞንጎ የተሰኘውና በኡባንጊና በኮንጎ ወንዞች መካከል የሚገኘው ከተማ በቅርቡ የኢቦላ በሽታ ከተገኘባቸው ሁለት የድንበር ከተሞች መሃል አንዱ ነው። በዚህ ከቀጠለ በሽታው ወደ ሌሎች ሀገሮች ሊስፋፋ ይችላል ሲል የዓለም ጤና ድርጅት አስጠንቅቋል። የድርጅቱ ቃል አቀባይ ፋዴአ ቻኢብ ለቪኦኤ እንደተናገሩት ምባንዳካ የተሰኘው የኢኩዌተር ግዛቱ ዋና ከተማ በወረርሽኙ ተጠቅቷል።
The coronavirus pandemic is also adding to an already desperate situation.
እዛ የሚኖረው የከተማው ህዝብ በጣም የሚንቀሳቀስ ነው። ምባንዳካ ከተማ ለምሳሌ ኮንጎ ወንዝ ላይ የምትገኝ የእንቅስቃሴ እምብርት የሆነች ከተማ ነች። በዚያ ላይ በበሽታው ዙሪያ ትልቅ ፍርሃትና መጥፎ ግንዛቤ አለ። የመገበያያ ቦታ እንደመሆኑ መጠን የዓለም የጤና ድርጅት በዚያ በኩል የሚጓዙ መንገደኞችን በመመርመር እያገዘ ነው ያለው።
ቻኢቭ እንደሚሉት በሽታው በወንዙ ዙሪያ ያለውን የንግድ እንቅስቃሴ ተከትሎ ከምባንዳካ ወደ ዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ የሆነው ኪንሻሳ ሊዛመት ይችላል የሚል ፍርሃት መኖሩን ይገልጻሉ።
UNHCR has long been highlighting the need to address the situation.
በአሁኑ ሰዓት በኮንጎ ዲሞክራቲክ ሪፐብሊክና በኮንጎ ሪፐብሊክ መካከል ያለው አብሮ የመስራት ትስስር ከምንም በላይ የሚፈለግበት ጊዜ ነው። በበሽታው ቁጥጥርና መንገደኞችን በማጣራት ዙሪያ አብሮ መስራት ያስፈልጋል።
በሽታው የበለጠ እንዳይስፋፋ የዓለም ጤና ድርጅት እስካሁን ከአንድ ሚሊየን በላይ ለሚጠጉ ተጓዦች በ46 የመቆጣጠሪያ ጣቢያዎች ላይ ምርመራ አድርጓል። በዚህ የበሽታውን መስፋፋት ለመክታት በሚደረገው ጥረትም 72 በኢቦላ የተጠረጠሩ ሰዎችን ለይቶ ለማውጣት መቻሉ ተገልጿል። የኢኩዌተር ክፍለ ግዛት በዛፎች የተከበበ ጥቅጥቅ ደን ሲሆን በእነዚህ አካባቢዎች መጓጓዝ ረጅም ጊዜ ይወስዳል። በዚህ ምክንያት በኢቦላ የተጠቁ ቦታዎች ላይ በቀላሉ መድረስና በበሽታው የተያዙ ሰዎችን አግኝቶ ወደ ሕክምና ቦታ መውሰድ አስቸጋሪ በመሆኑ በሽታውን ለመቆጣጠር የሚደረገውን ጥረት አዳጋች አድርጎታል። ሌላው ችግር ደግሞ የገንዘብ እጥረት ነው። የዓለም ጤና ድርጅት የኮቪድ-19 ወረርሽኝ ያሉትን የገቢ ምንጮች ጠራርጎ በመውሰድ ለኢቦላ ይሰጥ የነበረውን ትኩረት እንዲቀንስ ማድረጉን ይገልጻል። ድርጅቱ የጠየቀው የ40 ሚሊዮን ዶላር እርዳታም በአብዛኛው ሰሚ አላገኘም። በዲሞክራቲክ ሪፐብሊክ ኮንጎ የሚደረገው ነፍስ የማዳን ስራ እንዳይቋረጥ ለማድረግም የዓለም ጤና ድርጅት ለአደጋ ጊዜ ካስቀመጠው ገንዘብ 2.3 ሚሊዮን ዶላር አውጥቶ እየሰራ መሆኑን ነው የገለጸው።
አፍሪካ ነክ ርዕሶች። የአቡነ ገሪማ ወንጌሎች ከመጀመሪያዎቹ የክርስትና ቅዱሳን መጻሕፍት መካከል ሲሆኑ ስነ ስዕልንም በማካተት የመጀመሪያዎቹ የወንጌል ትርጉሞች ወይም ቅጂዎች መሆናቸውን የሚገልጽ ጽሑፍ USA Africa Dialogue Series የተባለው መድረክ በቅርቡ አውጥቶ ነበር። ወንጌሎቹን ወደ ግዕዝ የተረጎሙት አቡነ ገሪማ መሆናቸውን የታሪክ መጻሕፍት ይናገራሉ። አቡነ ገሪማ ከቁስጥንጥንያ ወደ ኢትዮጵያ የገቡት በ494 ዓመተ ምህረት ነበር። እነዚያ ጥንታዊ የወንጌሎቹ የግዕዝ ትርጉሞች ከአድዋ ከተማ ወጣ ብሎ በሚገኝ ተራራ በአቡነ ገሪማ ገዳም ይገኛሉ። ስለዚህ ጉዳይ እንዲያብራሩልን በመቀለ ዩኒቨርሲቲ የቅርስ ጥበቃ ክፍል የሚሰሩትን ዶክተር አየለ በከሬን አዳነች ተሳህይ ያነጋግራለች።
ታሪኩ ምንድን ነው? አቡነ ገሪማ የሚባለው ገዳም ኢትዮጵያ ውስጥ ካሉት አምስተኛው ምዕት ዓመት ከተቋቋሙት 9 ገዳማት ያው 9 ቅዱሳን የተሰሯቸው ገዳማት አንዱ ነው እና ይሄ አቡነ ገሪማ የሚባለው በጣም ጥንት ከሆኑት ገዳማት አንዱ ነው። የመጀመሪያ ሁላችንም እንደምናውቀው ደብረ ዳሞ ነው እንግዲህ የመጀመሪያው ገዳም። ከዛ ቀጥሎ ነው ይሄም የተሰራው። ደብረ ዳሞም ቢሆን አቡነ ገሪማም ገዳም ቢሆን ሁለቱም የተቋቋሙት በአጼ ገብረ መስቀል ዘመን ነው። አጼ ገብረ መስቀል ደግሞ የአጼ ካሌብ ልጅ ናቸው። እሳቸው ዘመን ነው እንግዲህ ይሄ ገዳም የተመሰረተው። መስራቹም ራሳቸው አቡነ ገሪማ ናቸው። ከቢዛንቲን ኤምፓየር ነው ወደ ኢትዮጵያ የመጡት። የክርስትና ሃይማኖት በአራተኛው፣ በአምስተኛው፣ በሶስተኛው ምዕተ ዓመት መጀመሪያ ቢዛንቲን ክርስትና ሃይማኖትን የተከተሉ ናቸው። ከዛ ቀጥሎ ደግሞ ሮማናት ወይም ደግሞ የሮማን ኤምፓየር ነው እንግዲህ ወደ ክርስትና ሃይማኖት የገባው እና እሳቸው ከቢዛንቲን የመጡ ናቸው።
የት ነው የነበረው ቢዛንቲን?
ቢዛንቲን ያው ዋናው መሰረቱ ኮንስታንቲኖፕል ነው፣ በአሁኑ ጊዜ ቱርክ ውስጥ ያለው ነው እና ያንን አካባቢ በሙሉ የያዘ የክርስትና ሃይማኖት ነው ማለት ነው። ከዛ በኋላ ነው እንግዲህ ወደ ሮማን የተቀየረው እና ሮማን ክርስቲያኒቲ ደግሞ አለ ኢቮልቭ አድርጎ ካቶሊሲዝምን ይሰጣል። የቢዛንቲኑ ደግሞ ወደ ኦርቶዶክስ የሚያመራው ነው። በተለይ እኛም የምንከተለውን የሚከተሉ ነበሩ እና አቡነ ገሪማ መጡ የሚባለው እንግዲህ በ498 እንደ ኤሮፓያን አቆጣጠር ዓመተ ምሕረት ይሄኛው አሁን በካርቦን ዴቲንግ የተረጋገጠው የገሪማ ወንጌሎች እንበለው ያው እንግዲህ የተገለበጠው የአዲስ ኪዳን መጽሐፍ ቅዱስ ነው። ብሉይ ኪዳንን አይጨምርም። በስድስተኛው ምዕተ ዓመት ነው እንግዲህ ተጻፈ የሚባለው። በስድስተኛው ምዕተ ዓመት ተጻፈ ማለት እንግዲህ ያው ቢያንስ 1600-1700 ዓመት ያደረገ ናቸው። እንግዲህ መጽሐፍቶቹ በሁለት ቅጽ ነው የተጠረዙት። በብራና ነው የተጻፉት፣ በእጅ ነው የተጻፉት እና በብራናው ላይ ያሉት 3 መጽሐፍት ናቸው፣ ግን ቮሊዩሙ 2 ነው። እና ከነዚህ ናሙና ተወስደው በ2000 ዓመት እንደ ኢሮፓውያን አቆጣጠር ዣከስ መርሴ የሚባል በኢትዮጵያ ስነ ስዕል ወይም ደግሞ ስነ ጥበብ ብዙ ፎቶግራፎችን ሰብስቦ አውሮፓ ያሳተመ እና በዓለም ላይ ያሳወቀ ሰው ነው። በ1960ዎቹ በ1970ዎቹ ነው ብዙዎቹ እንደ ገዳማት እየሄደ አብያተ ክርስቲያናት እየሄደ ስዕሎች፣ የግድግዳ ስዕሎች፣ የመጽሐፍ ስዕሎች። ምክንያቱም እነዚህ ሁለቱ በጣም ኦልድ ነው የሚባሉት። አንደኛው ገሪማ አንድና ገሪማ ሁለት ይባላሉ። በካርቦን ዴቲንግ ሲመረመር በጣም የጥንት ሆኖ የተገኘው ገሪማ ሁለት የሚባለው ነው እና ይሄ ገሪማ ሁለትን ከብራናው ሳምፕል ወስደው ተፈቅዶላቸው ይላል ወስደው ኢንግላንድ ኦክስፎርድ ዩኒቨርሲቲ ያለ ላቦራቶሪ ውስጥ ተመርምሮ ልክ መነኮሳቱ ከዚህ በፊት ይሄ በጣም ጥንት የሆነ መጽሐፍት ነው፣ ቅዱስ መጽሐፍት ነው እያሉ ይላሉ። ከዚያም በላይ ደግሞ ቅዱስነቱንና በጣም ጥንት መሆኑን ራሳቸው ተገንዝበው አውቀውት ከዛች ከግቢ ከገዳሙ አይወጣም ነበር እስካሁን ድረስ፣ አሁንም አልወጣም። ያንን ሊያድስላቸው የመጣው ኢትዮጵያን ሄሪቴጅ ፈንድ የሚባል እንግሊዞች ያቋቋሙት እነሱ የቀጠሩት በጣም የታወቀ መጽሐፍን ማደስ የሚችል ሰው መጥቶ ለሶስት ሳምንት እዛ ገዳም ቆይቶ እዛው እነሱ እያዩ ነው እንዲታደስ ያደረጉት። እና ከነሱ የወሰዱት ሳምፕል ቅድም እንዳልኩት ጃክ መርሴ የወሰደውን ሳምፕል ተመርምሮ ኦክስፎርድ ዩኒቨርሲቲ ዋን ኦፍ ዘ ኦልደስት ማኑስክሪፕት ወይም ደግሞ በጣም እጅግ በጣም ጥንት የሆነ መጽሐፍት መሆኑ ተረጋገጠ ማለት ነው። አንደኛ ከአሁን ድረስ እንግዲህ ከ1600-1700 ዓመታት በላይ አድርጓል እና ያ ተቋም ይሄ የገዳም ተቋም ምን ያህል ጠንካራ መሆኑን እዛ ውስጥ ያሉት ሰዎችም ራሳቸው ምን ያህል ጠንካራ መሆናቸው የሚያምኑበትን እምነት በዚህ በመጽሐፉ በምናይበት ጊዜ ከትውልድ ትውልድ አስተላልፎ እስካሁን ድረስ አቆይተው ለእኛ አውርሰውናል ማለት ነው። የጽሁፍ ባህል ምን ያህል በዛ ተቋም ውስጥ ስፍራ እንደነበረውና ይሄ እንግዲህ ቅርስ ምን እንደሆነና ያ የቅርስ ደግሞ ለአንድ ሕዝብ ስልጣኔ፣ ለአንድ ሕዝብ አንድ መሆን፣ መደባበር በሃይማኖትም ቢመጣ እውቀት እንዴት አድርጎ ከዘመን ዘመን ተሸጋግሮ እዚህ ድረስ መድረሱን የሚያሳይ እጅግ በጣም ደስ የሚል የሚያስከብር የሚያኮራ ታሪክና እውቀት ነው ማለት ነው።
የት ነው የሚገኘው አሁን ገሪማ ገዳም የሚባለው?
አቡነ ገሪማ ገዳም ትንሽ ከበስተ ሰሜን ከአድዋ ወጣ ስቲ ወደ ተንቤን የሚሄደው መንገድ ላይ የሚገኝ ነው። ካሉት ትልልቅ ተራራዎች ውስጥ አንደኛው የአቡነ ገሪማ ተራራ ነው እና ቁልጭ ብሎ አድዋ ውስጥ ስትገቢ በደንብ ይታያል። ከኋላው ያለው ሰማያታ የሚባለው እጅግ በጣም ከፍታ ያለው ተራራ ነው። ከሱ ጎን ነው እንግዲህ አቡነ ገሪማ ያለው። ሌላው ታሪክ አቡነ ገሪማ ተራራ ያለው ታሪክ ምንድን ነው? ለኢትዮጵያ ዋናው ጦር የሰፈረው አቡነ ገሪማ ተራራ ላይ ነበረ። ከዛ ተራራ ወርደው ነው ጣሊያኖችን ገጥመው ድል ሊቀዳጁ የቻሉት እና በጣም ዘመናዊም ሆነ የጥንትም የሃይማኖትም ታሪክ ያለው አኩሪ ታሪክ ነው። ሌላው ደግሞ ምንድን ነው? አቡነ ገሪማ ራስ አሉላ የተቀበሩት እዚህ ገዳም ውስጥ ነው እና እጅግ በጣም ብዙ ታሪክ ያለው ተራራማ ቦታ ነው።
አቡነ ገሪማ የተባለበት ምክንያት ምንድን ነው?
አቡነ ገሪማ የተባለበት ምክንያት ራሳቸው አቡነ ገሪማ መጥተው ኢትዮጵያ ሰፍረው እዛ ቦታ ላይ ይህንን ገዳም መስርተው በስማቸው የተሰየመ ነው ማለት ነው። እና እዛ ያሉት መነኮሳትም የሚሉት ምንድን ነው? እነዚህ የተገኙት የአዲስ ኪዳን መጽሐፍት አራቱ ወንጌላውያንን በሙሉ የያዘ ማለት ነው። ይህም ማለት አሁን የገባንበት ማቴዎስ አለ፣ ማርቆስ አለ፣ ሉቃስ አለ፣ ዮሐንስ የእነሱን ወንጌሎች በሙሉ ያጠቃለለ አንድ ቦታ ላይ የሚገኝ አሁን እንግዲህ ኮዲክስ ሲኒያቲክስ ሳይናቲክስ የሚባል አለ። በጣም ጥንት የሚባል መጽሐፍ ቅዱስ አዲስ ኪዳንንም ብሉይ ኪዳንንም ያጠቃለለ ግን አንድ ቦታ አይደለም ያለው። ግብጽ አለ፣ ራሻ አለ፣ ግሪክ አለ እና የተለያዩ ቦታዎች ነው በሙዚየም ውስጥ የተቀመጠው። ይሄ ግን አንድ ቦታ ላይ ያለው ተጻፈበት ጊዜ አንስቶ እስካሁን ድረስ እዛው አቡነ ገሪማ እንደምናውቀው ተሰዓቱ ቅዱሳን ወይም ደግሞ ዘጠኙ ቅዱሳን የሚባሉ አሉ። ገዳማት የመሰረቱ አብዛኞቹ እነዚህ ዘጠኙ ቅዱሳን የመሰረቷቸው ገዳማት የሚገኙት አክሱምና አድዋ አካባቢ ነው። ደብረ ዳሞ አለ የመጀመሪያው፣ እሱን አቡነ አረጋዊ ናቸው የመሰረቱት። ግብጽ ናቸው አቡነ አረጋውያን እና ሌሎቹ ብዙዎቹ ያው አክሱም አካባቢ የሚገኙ ናቸው። እና እነዚህ ዘጠኙ ቅዱሳን የገሪማ ጎስፕል ወይም ደግሞ የገሪማ ወንጌሎች የሚባሉት የተጻፉት በግዕዝ ነው።
አድማጮች፣ ስለ አቡነ ገሪማ ወንጌሎች የተደረገው ቃለ ምልልስ አላበቃም። ተከታዩ ሳምንት ሰኞ ይቀርባል። በመጨረሻም ስፖርት። የዓለምን ስፖርት ውሎ አዳር የሚዳስስ ዘገባ ሀብታሙ ስዩም ይዟል።
እንደምናመሻችሁ አድማጮቻችን፣ በኦሎምፒክ አደባባይ የኢትዮጵያ ስም ከፍ ካለባቸው ልዩ ቀናት መካከል አንዱ በሳምንቱ መገባደጃ ላይ ታስቧል። እንደ አውሮፓውያን አቆጣጠር መስከረም 10 1960 ዓ ም አበበ ቢቂላ በባዶ እግሩ ሮጦ የማራቶን ባለድል የሆነበት ቀን ነው። ቦታው ደግሞ ጣሊያን ሮም። በዚህ ውድድር ላይ ከ35 ሀገራት የመጡ 69 ተወዳዳሪዎች ተሳትፈዋል። ፒያሳ ዲ ካምቢዲዮሎ ከተሰኘው የጣሊያን ሮም እምብርት የጀመረው የማራቶን ውድድር 26 ማይሎችን አቆራርጦ የኮንስታንቲን ግንብ ከሚሰኘው ታሪካዊ ስፍራ ነበረ ማብቂያው። አበበ ቢቂላ የወቅቱ የዓለም ክብረ ወሰን በሆነ 2 ሰዓት ከ15 ደቂቃ ከ16 ሰከንድ በመግባት ከሰሃራ በታች የመጀመሪያው የኦሎምፒክ የማራቶን ባለድል ሆኗል። ራዴ ቤን አብዲሰላም ከሞሮኮ፣ ባሪ ማጊ ደግሞ ከኒውዚላንድ አበበን ተከትለው የገቡ አትሌቶች ናቸው። ይህ ታሪክ ከተመዘገበ 60 ዓመት ደፈነ። በሚጫወትበት የሜዳ ቴኒስ ኳስ የመስመር ዳኛዋን በመምታቱ ከውድድር የተባረረው ሰርቢያዊው የዓለም ተደናቂ ኖቫክ ጆኮቪች ተመሳሳይ ስህተት ለወደፊቱ ላለመፈጸሙ ዋስትና መስጠት ባይችልም የወደፊት የሜዳ ቴኒስ ሕይወቱ ላይ ተጽዕኖ እንዳያሳድር ክስተቱ ትልቅ ትምህርት እንደሚሆኑ ተናግረዋል። ኖቫክ ኒውዮርክ ላይ ከተፎካካሪው የስፔኑ ፓብሎ ካሬኖ ጋር በሚጫወትበት ወቅት በግዴለሽነት ወደ መስመር የለጋት ኳስ የመስመር ዳኛዋ ላውራ ክላርክ ጉሮሮ ላይ በማረፏ በአራተኛው ዙር ከውድድሩ ውጭ ሆኗል። ለክስተቱም ይቅርታ መጠየቁ ይታወሳል። የስፔኑ ተወዳጅ እግር ኳስ ቡድን ባርሴሎና አዲስ አሰልጣኝ ሮናልድ ኮይማን ተደናቂው ተጫዋች ሊዮኔል ሜሲ ከቡድኑ ጋር በቀጣዩ የውድድር ወቅት እንደሚቆይ ማወቃቸው በእጅጉ እንዳስደሰታቸው ገልጸዋል። በባርሴሎና ክለብ ታሪክ ከፍተኛ ቁጥር ያለው ጎል በማግባት ቁንጮ የሆነው አርጀንቲናዊው ሊዮኔል ሜሲ የፕሮፌሽናል ተጫዋችነት ታሪኩን በገነባበት ቡድን ውስጥ እንደሚቆይና አዲስ ከተሾሙት አሰልጣኝ ጋር ልምምድ ከዛሬ ሰኞ እንደሚጀምርም ታውቋል። ዘገባዎቹ የተገኙት ከሮይተርስ ነው። ለምሽቱ የነበሩን አጫጭር የስፖርት ዜናዎች ይነግናል።
ክቡራትና ክቡራን አድማጮች ዝግጅታችን ለዛሬ ተጠናቀቀ። በዋና አዘጋጇ ትዝታ ብላቸው፣ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉና እኔም ያስተናገርኳችሁ ሰሎሞን አባተንን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። በአዲስ ዘመን አዲስ ተስፋን ይሰንቁ፣ ይጠንቀቁ፣ ለአዲስ ሕይወት ይትጉ፣ ራስዎን ከኮሮና ቫይረስ ይጠብቁ። ሰላም ጤና ይስጥልን። But then I don't know.